voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ክርስቶስ እኔ ልሙት እናንተ ኑሩ እያለ ነው የተሰቀለው። መስቀል የተሸከመው በደል ኑሮበት ሳይሆን ስለኛ ነው የተሰቀለው፣ የተሸነከረው፣ የተማው፣ የሞተው፣ የተቀበረው። አሁን እኛ ደግሞ እኔ ልኑር አንተ ሙት እናንተ ሙቱ እያልን ነው በተቃራኒ ሰዎችን የምናሳድደው እና በጣም ይገርማል።
የትንሳኤ በዓል እንግዳችን ብፁዕ አቡነ ኤርሚያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ናቸው።
የትንሳኤን ፋይዳና አንድምታ ላለንበት ሕይወት የሚቸረውን ትምህርት ጨምረው ያስረዱናል።
እለቱ እሁድ ሚያዝያ 8 2015 ዓመተ ምህረት በዓለም ዙሪያ በክርስትና እምነት ተከታዮች ዘንድ የትንሳኤ በዓል እየተከበረ ነው።
በዓሉን ለምታከብሩ አድማጮቻችን በሙሉ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ።
እሁድ አይደለም ከኛም በፊት ከኛም በኋላ እንደማይነጥም እንዳንታይነጥም በየጊዜው ይላል። በጣም መጥቶም ባልከኝ ቦታ ውጥን የሚነገር የሚያልቅ የማይደገም ህይወት ያለ የሚያልቅ የማይደገም ህይወት እንዳለን ራሴ ማስታወቅ ይህም የሚያልቅ የማይደገም ህይወት እንዴት ባረገው እንዴት ብኖረ የተሻለ ሊሆን ይችላል ብለን እናስባለን።
ዶክተር ዳዊት ወንድማገኝ ሌላው እንግዳችን ናቸው። ከፍተኛ ተነባቢነት ያተረፉ ሁለት መጽሐፍት ደራሲና የአንጎል ህክምና ባለሙያ ናቸው።
እለቱን አስተካከን ስለ ህይወት የምናደራው ለሁላችንም የሚሆን ነው።
አሁን በአመዛኙም ራስዎን ጠይቀው ለራስዎ የሚመልሱት አለያም አብሮት ካለ የቤተሰብ አባል ወዳጅ ወይም ጓደኛ ጋር የሚጨዋወቱት።
የአዲስ አበባውን መስኮት ለመክፈት መለስ ስንል ደግሞ ንጉሴ አክሊሉ በመስኮቱ ብቅ ብሎ የዛሬውን የትንሳኤውን ይለናል።
ጤና ይስጥልን እንደምን ሰነበታችሁ? የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ነን። ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን።
ከልዩ ልዩ የትንሳኤ ቅንብሮቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን።
እሁድ ከሆነ ምሽቱ የራዲዮ መጽሔት ነው ሰዓቱ።
አሁን የሰዓቱ የዓለም ዜና ይቀድማል። ጠብቁን።
ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። በሱዳን በታጣቂ ኃይሎች መካከል ግጭቱ ተባብሶ ቀጥሏል። ትላንት ቅዳሜ ጧት ሚያዝያ 7 2015 ዓ.ም ሳፍ በሚል ምህጻረ ቃል በሚታወቁት በሱዳን ታጣቂ ኃይሎችና በአጣዳፊ የድጋፍ ኃይሎች RSF ሚሊሻዎች መካከል የተጀመረው ግጭት በካርቱም ተባብሶ እንደቀጠለ ነው። ግጭቱ እንደ ዳርፉር ወዳሉ ከተሞችም እየተስፋፋ መሄዱ ተነግሯል። በሱዳን መዲና በካርቱም ከባድ የሆኑ ታንኮች፣ መድፎችና የጦር አውሮፕላኖች ጥቅም ላይ መዋላቸውም ተዘግቧል። ግጭቱ የሽግግር መንግስት ምስረታን በተመለከተ ውጥረት የተሞላበት ለሳምንታት የዘለቀ ውይይትን ተከትሎ የተከሰተ ነው። የዓለም አቀፉ የቀይ መስቀል ኮሚቴ ግጭቱ ከፍተኛ ቁጥር ያላቸው ሲቪሎች በሚኖሩባቸው አካባቢዎች የሚደረግ በመሆኑ የግጭቱ ተሳታፊዎች በሙሉ ዓለም አቀፍ የሰብአዊ መብቶችን እንዲያከብሩ ጥሪ አድርጓል። በሌላ በተያያዘ ዜና በግጭቱ 3 የዓለም የምግብ ፕሮግራም ሰራተኞች በሰሜናዊ ዳርፉር አካባቢ በስራ ላይ ሳሉ ህይወታቸው አልፏል። በሱዳን የተባበሩት መንግስታት ድርጅት የተቀናጀ የሽግግር እርዳታ ልዑክ ዩኒታምስ ዋና ስራ አስፈጻሚ ቮልከር ፐርቴስ ሰብአዊ ድጋፍ ሲሰጡ የነበሩት የመንግስታቱ ድርጅት ሰራተኞች ላይ የደረሰውን ጉዳት አውግዘዋል። ዋና ኃላፊው ባወጡት መግለጫም የመንግስታቱ ድርጅት የሰብአዊ ድጋፍ መስጫ ማዕከላትን የማጥቃት አዝማሚያ መኖሩ በጣም አስደንግጦኛል ያሉ ሲሆን አያይዘውም ሲቪሎችና ሰብአዊ ድጋፍ የሚሰጡ የእርዳታ ተቋማት ሰራተኞች ኢላማ አይደሉም ሲሉ አሳስበዋል። በዱባይ የመኖሪያ ህንጻዎች ላይ በተነሳ የእሳት አደጋ 16 ሰዎች ሲሞቱ 9 ሰዎች ተጎዱ። በዱባይ የተባበሩት አረብ ኤሚሬትስ በህዝብ መኖሪያ ህንጻዎች ላይ በደረሰ የእሳት ቃጠሎ 16 ሰዎች ሲሞቱ 9 ሰዎች መጎዳታቸውን ባለስልጣናት አስታወቁ። ትላንት ቅዳሜ ለት በሰማይ ጠቀስ ህንጻዎች የምትታወቀው ዱባይ ውስጥ ባለውና የከተማውን ምጣኔ ሀብት ይደግፋሉ የተባሉ የቀን ሰራተኞች በሚኖሩበት ታሪካዊ ዴራ አካባቢ እሳቱ መነሳቱ ታውቋል። አካባቢው የቀን ሰራተኞች በጋራ የሚኖሩበትና ተቀጣጣይ በሆኑ ችፑድ ፋይዝቶችና የመታጠቢያ ቤት ጨርቆች የተሞላ መሆኑን ተነግሯል። የዱባይ የሲቪል መከላከያ የመገናኛ ብዙሃን ቢሮ የማቾችን ቁጥር ይፋ ያደረገ መረጃ ቢያወጣም ባለስልጣናት ግን የአሶሺየትድ ፕሬስን ጥያቄዎች ለመመለስ ፈቃደኛ አለመሆናቸውን ኤፒ ዘግቧል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ከ50 በላይ ፍልሰተኞች የሜዲትራኒያን ባህር ላይ ከሞት ተረፉ። ትላንት ቅዳሜ ከሰዓት የጣሊያን ድንገተኛ ግብረሰናይ የነፍስ አድን መርከብ በማዕከላዊ ሜዲትራኒያን ባህር ላይ 55 ፍልሰተኞችን ህይወት ታድጓል። ግብረሰናይ ድርጅቱ ከፍልሰተኞቹ መካከል 3 ሴቶች፣ 3 ህጻናትና 3 ወላጅ አልባ ታዳጊዎች መኖራቸውንም አስታውቋል። ፍልሰተኞቹ ባለም አቀፍ የውሃ አካል ላይ 10 ሜትር እርዝመት ባላትና አንደኛው ሞተራው በተበላሸ አነስተኛ ጀልባ ከሊቢያ ጠረፍ ተነስተው ሲሄዱ መታየታቸውን የነፍስ አድን ቡድን ተልእኮ ዋና ኃላፊ ኢማኑኤል ናኒኒ አስታውቀዋል። ግብረሰናይ ተቋሙ ከ3 ቀናት በኋላ ፍልሰተኞቹን ሰላማዊ በሆነው በሰሜናዊ ጣሊያን ማሪና ዲ ካራራ ለማሳረፍ ሐሳብ መኖሩንም አስታውቋል። ፍልሰተኞቹ ከአይቮሪ ኮስት፣ ግብጽ፣ ኤርትራ፣ ናይጄሪያ፣ ፍልስጤም፣ ሱዳንና ሶማሊያ የመጡ ናቸው። የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ እንደ አውሮፓውያን አቆጣጠር የ2023 የመጀመሪያዎቹ 3 ወራት ከባለፉት 6 ዓመታት በላቀ በህገ ወጥ አዘዋዋሪ ጀልባዎች ለሚያቋርጡ ፍልሰተኞች ገዳይ የሆነው የመጀመሪያው ሩብ ዓመት ነው ሲል አስታውቋል። ኤጀንሲው አክሎም ይህም የሀገራት የነፍስ አድን ሂደት በመዘግየቱ ምክንያት የተከሰተ ነው ብሏል። በመጨረሻም አንድ የተከበሩ የሩሲያ የጦር ሹም ወደ ዩክሬን ተመለሱ። የዩክሬን ፕሬዝዳንት ቮልዲሚር ዘለንስኪ ትላንት ቅዳሜ ባደረጉት ዕለታዊ መግለጫቸው የዩክሬንን የሰላም ቀመር በተመለከተ ከፈረንሳዩ አቻቸው ኢማኑኤል ማክሮን ጋር ዘለግ ያለ ውይይት ማድረጋቸውን አስታወቁ። ዘለንስኪ ውይይታቸውን ፍጹም ነባራዊ ሁኔታውን ያገናዘበና ጠለቅ ያለ ሲሉ ገልጸውታል። ሁለቱ መሪዎች በመጪው በጋ ስለሚደረገው የሰሜን አትላንቲክ ጦር የመሪዎች ስብሰባ በተመለከተም ተወያይተዋል። በሌላ በኩል የብሪታንያ መከላከያ ሚኒስቴር ዛሬ እሁድ ዕለት ባወጣው የስለላ መረጃ የሩሲያ የዩክሬን ወረራን አስመልክቶ በሩሲያ ቪዲር የአየር ወለድ ጦር አዛዥ የሆኑት ጄኔራል ማካሂል ቴፕሊንስኪ በጥር 2023 ከስራቸው ከተሰናበቱ በኋላ በዩክሬን ወገን በትልቅ ሚና የመመለሳቸው እድል በጣም ከፍተኛ ነው ብሏል። ሚኒስቴሩ ቴፕሊንስኪን በደረጃና በማዕረግ ሩሲያ ውስጥ በሰፊው ከሚከበሩት ጥቂት ከፍተኛ ጄኔራሎች መካከል አንዱ ሳይሆን አይቀርም ሲልም ገልጿል። አያይዞም በስራቸው ላይ በቅርብ ጊዜ የታየው ውዝግብም በሩሲያ በአጠቃላይ በጦር ውስጥ ባሉ አንጃዎች መካከል በዩክሬን ስላለው የሩሲያ ወታደራዊ አካሄድ ከፍተኛ አለመግባባት መኖሩንም ያሳያል ብሏል። በተያያዘ ሩሲያ ስልቫኒክ የተሰኘችውን የዩክሬን ከተማ ላይ በፈጸመችው የአየር ድብደባ 21 ሰዎች ሞተዋል። በአንጻሩ ዛሬ በተከበረው የትንሳኤ ክብረ በዓል ላይ የሩሲያው ፕሬዝዳንት ቭላድሚር ፑቲን ሞስኮ በሚገኘው አዳኙ ክርስቶስ በተሰኘው የሩሲያ ኦርቶዶክስ ካቴድራል ውስጥ የቅዳሴ ስነ ስርዓት ታድመዋል። አድማጮች፣ የምሽቱ ዜናዎች እዚህ ላይ ተጠናቀቁ። ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመው።
በድጋሚ ጤና አስጥልን እንደምን አመሻችሁ ክብራትና ክብራን አድማጮቻችን።
ሚያዝያ 8 2015 ዓመተ ምህረት ዛሬ ለቱ በአለም ዙሪያ በክርስትና እምነት ተከታዮች ዘንድ የትንሳኤ በዓል እየተከበረ ነው።
በዓሉን ለምታከብሩ አድማጮቻችን በሙሉ በድጋሚ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ።
የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ነን። አሁን በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም።
ተሰቀል ይቅር በገባለት ቃሉ አባትህ ለኛ አባት አንተ ለኛ ሞተ ልንድን ከኃጢአት እኛን አድናለሁ ብለህ ከመከራ መስቀል ተሸክመህ አትውጣ ተራራ
በጭካኞች ጅራፍ አይገረፍ ጀርባ ምስማር አይቸንከር በእጅና በእግሮች ጦር አይወጋ አይበሳ ጎን አትበጣ ፍጹም የሐሞት መራራ አድናለሁ ብለህ እኛን ከመከራ መከራህ አይብዛ መከራችን ላይቀር ተንገላታ አትሙት አትሰቀል ይቀር
ተከባብሮ መኖር አብሮ መብላት ቀርቶ ጥላቻ ጭካኔ መከራ በርክቶ ወንድማማችነት ፍቅር መተባበር አንድነት ነጻነት ፍጹም ጠፍተው ከሀገር መቻቻል ደግነት ከሀገር ተሰደው ግፍ በደል በርክቶ ሞልቶ ፈሶ ጽዋው ሰው ሆነን ሰው ካልሆን ተፈጥረን ባምሳል ከሰማይ ሰማይ ወርደ ከዙፋን አፈር ለባሽ ገላ ከንቱ ስጋ ለብሰ አትሰቀል በቃ እኛ አላድን ብለህ
ይልቅስ ከሰሙህ እንዲመከራቸው እንደዚህ በላቸው ስልጣን ላዋስካቸው ስልጣን ተገናርጎ ቀምጦ የበላ ለስጋው አድልቶ ገኑን ያጉላላ ዘረኝነት አርሶ ቂም በቀል የዘራ የሚያበዛ ትቢት ሰው የሚያስፈራራ ውሸት ያመረተ በደል የከመረ በግፍ የገደለ ወይን ቤት ያጎረ ጥላቻን አንግሶ ፍቅርን ያኮሰሰ ወንድሙን የገፋ በደል ያነገሰ ቁጣዬን አብዝቶ መከራውን ያጭዳል ህዝቤን አታጉላሉ ከእንግዲህ ይበቃል ብለህ ንገራቸው ልቦና ቢገዙ ድንገት ቢመለሱ ወደ ህሊናቸው
ግን የህዝብህን ጩኸት እየሰማ ጆሮ ስቃይ መከራውን እያየኸው ባይነህ ሲካድ ስብእናው ፈጥረኸው ባምሳልህ ዝምታ ከበዛ ከዘገየ ፍርድህ ኤሎሄ ኤሎሄ ላማ ሰበክታኒ ለአባትህ ልናገር ቁም ስቅልህ ይብቃ እኛ አልዳንምና አትሰቀል ይቅር አትሰቀል ይቅር በተሰኘችውና የፈረንሳዩ የረጅም ጊዜ የራዲዮ መጽሔት ቤተኛችን አስራደው ባደረሰን ግጥም ዝግጅታችንን ጀምረናል።
አስራደው ግጥማቸውን በላኩበት ደብዳቤያቸው ኢሜይል ወይም የኤሌክትሮኒክ ደብዳቤ ነው። በዚህ ደብዳቤያቸው ያሰፈሩት ማስታወሻ ሌላ መልእክት እንዳላቸውም ይጠቁማል።
ሰላም ወንድሜ አሉላና እህቴ ቆንጂት እንደምን ከረማችሁ ሲሉ በሰላምታ እንደረደራሉ አስራደው።
ለፈጣሪ የጣፍኳትን ድብዳቤ በመላኩ ገብርኤል በኩል በደመና ታጅባ ባየር ላይ ትወረጨፍ ዘንድ ወደ እናንተ ሰድጃታለሁ።
የራዲዮ መጽሔት ዝግጅት እሁድ የትንሣኤ ዕለት በመዋሉ አትሰቀል ይቅር የምትለዋንም ግጥሜንም ይላሉ አስራደው ያነበብናትን ግጥማቸውን በመጥቀስ
የራዲዮ መጽሔት ዝግጅት እሁድ የትንሣኤ ዕለት በመዋሉ አትሰቀል ይቅር የምትለውንም ግጥሜን አዳብዬ ልኬላችኋለሁ። አክባሪያችሁ የራዲዮ መጽሔት ቤተኛ አስራደው ከፈረንሳይ።
አስራደውን ለግጥማቸው አመስግነን ወደ ቀዳሚው ዝግጅት እንዝለቅ።
የትንሣኤ ፋይዳና አንድምታ በእምነትም በሕይወትም
ላለንበት ሕይወት የሚቸረውን ቁም ነገር ጀምሮ ወደሚመለከተው ቀዳሚው ቅንብራችን ነው የምናመራው።
የትንሣኤ በዓል ልዩ እንግዳችን ብፁዕ አቡነ ኤርሚያስ የሰሜን ወሎ አገረ ስብከት ሊቀ ጳጳስ ናቸው።
አቡነ ኤርሚያስ የክብር ዶክተርም ናቸው። አባታችን እንኳን ለብርሃነ ትንሣኤው በሰላም አደረሰው።
አሜን። እንኳን ሁላችንንም በሰላም በሕይወት አደረሰን።
ብዙ አባታችን መነሻው ስቅለቱ እንደመሆኑ የስቅለቱን ትርጓሜና አንደምታ ለአድማጮቻችን ቢያስረዱልን።
በጣም ብዙ ትምህርት የምናገኝበት በዓል ነው የስቅለትም የትንሣኤም በዓል። ለምሳሌ እኛን ከጠፋንበት ለማዳን ያደረገው ጉዞ መሆኑ ይታወቃል። በዚህ እኛን ፈልጎ የማግኘት ከወደቅንበት የማንሳት ስራው ላይ ብዙ የተማርነው ነገር አለ። በጥቅሉ ባሳለፍነው አርብ የስቅለትን በዓል ስናከብር ያየነው እና የተረዳነው እኔ ልሙት እናንተ ኑሩ፣ እኔ ልቁሰል እናንተ ዳኑ፣ እናንተ ተፈወሱ የሚል ነው። አጠቃላይ የክርስቶስን ተላልፎ መሰጠት በተመለከተ ስናስብ ስናወሳ ምንም በደል የሌለበት ወደ በደል ነው ወደ እኛ መጣ ለይቅርታ። ስለኛ በመስቀል ላይ ተላልፎ ተሰቀለ። በመስቀል ላይ ሆኖም በምስማር ተቸንክሮ በራሱ ላይ የሾህ አክሊል ተደፍቶበት ስጋው እየተቆረሰ ደሙ እየፈሰሰ ባለበት ጊዜ የዚህ ህመም ስሜት ቀላል እንዳልሆነ እንረዳለን። የሚገርመው ግን በዚህ መካከል እያስታወሰ እያሰበ ያለው አሁንም በመስቀል ላይ የሰቀሉትን ሰዎች ህይወት ሳይቀር አባቶች የሚያደርጉትን አያውቁምና ይቅር በላቸው ሲል የእሱን ቁስል ከማዳመጥ አልፎ ነገ የነሱን እጣ ፈንታ በተመለከተ ነበር ያስብ የነበረው። በዚህ ክፉ ድርጊታቸው ደልሳ ሳይበቁ ይሞቱ ቢያልፉ ምን አይነት ዘላለማዊ ቅጣት እንደሚጠብቃቸው ያውቃልና አባቶች የሚያደርጉትን አያውቁምና ይቅር በላቸው። እችም አለማወቅ ነው ግስ መፈጸም እንደ አዋቂነት እንደ ጀብዱ ሰዎች ልንቆጥረው እንችላለን። ግን የሚያደርጉትን አያውቁምና ይቅር በላቸው አለ። እንደው ሰው የትንም ያህል ቢከፋብን ቢፈጽምብን የእኛ ድርሻ መሆን ያለበት ስለ እሱ መጠለይ፣ ክፉ አስተሳሰቡን ክፉ ድርጊቱን ተመልክቶ መጸጸት የሚችልበትን እድል እንዲያገኝ እግዚአብሔርን መጠየቅ እንደሚገባ በትክክል በመስቀል ላይ ሆኖ እያስተማረን ነው። የሚገርመው ከዚህ በመቀጠል ደግሞ በቀኝ በግራ ከተሰቀሉት ወንበዴዎች መካከል በቀኝ የተሰቀለው ይህን ቸርነት ልጠቀምበት አለ። እንደው የሰቀሉትን እንዲህ ካሰበላቸው ከጸለየላቸው ይህን ያህል ቸርነት ካለው እኔ ወንበዴው እኔ ከጽድቅ ስራ የራቅሁት ለምን ይህን እድል አልጠቀምበትም በሚል አቤቱ በመንግስት አስበኝ እያለ ይጮህ ነበር። እና እግር እጅ በሽንካር ተመቶ ከእንጨት ጋር ተሰስቶ ራስ ላይ የሾህ አክሊል ተደፍቶ ደም እየፈሰሰ የዛን ህመም ስሜት ሳያዳምጥ የወንበዴውን ጩኸት ሰምቶ መልስ ሲሰጠው እናያለን። ዛሬውኑ ከኔ ጋር በገነት ትኖራለህ የሚል ግንፍ አሰማው። እና ይህ ምንን ነው የሚያሳየው? ራስን ረስቶ ሌላውን ማስታወስ፣ ራስን ዘንግቶ ሌሎች መፈለግ መሆኑን ነው የሚያሳየን። ማን ነው በእውነት ይሄን የሚያደርገው? ከገሌ ችግር ይልቅ የኔ ችግር ይበልጣል ብለን የሌሎቹን መውደቅ መጥፋት ብዙ ጊዜ ሳናስብ ቅድሚያ የምንሰጠው ለእኛ ነው። ክርስቶስ ግን በጣም በሚገርም ሁኔታ ራሱን ረስቶ ይሄን ወንበዴ ሲያስታውሰው የእሱን የቁስል ስሜት ሳይገነዘብ የዛን ወንበዴ ጩኸት ሲያዳምጥ አይተናል። እና ራስን ጥሎ ሌላውን ማንሳት፣ ራስን ረስቶ ሌላውን ማስታወስ እንደሚገባ በዓለ ስቅለቱ ተምረናል።
ብዙ አባታችን እንግዲህ ቀደም ብለው ለዚህ ሁሉ መነሻ የሆነውን የስቅለቱን ትርጓሜና አንድምታ አስረድተውናል። ዛሬ ትንሣኤ ላይ ነው የምንገኘውና ለመሆኑ የትንሣኤውስ ትርጉም እንዴት ነው የሚወሰደው?
እንግዲህ ወደ ትንሣኤው ስንመጣ እንደው በመጀመሪያ ደረጃ በጣም የሚገርመው በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ መንገድ እውነት ህይወትም ነኝ ብሎ ስለ ራሱ ሲያስተዋውቅ አይተናል፣ ሰምተናል፣ አንብበናል። እና እውነት የሱንም ያህል ብትጠላ ብትጣል ብትደበቅ ተደብቃ የማትቀር መሆኗን በክርስቶስ ሕይወት ነው ማየት የተረዳ ነው። እኔ እውነት ነኝ አለ። ይህን እውነት ለማጥፋት ሰዎች አድመዋል። ለጲላጦስ አስወግድልን ብለዋል። አስወግዶላቸዋል፣ ሰጥቷቸዋል፣ ገለውታል፣ ቀብረውታል። እውነት ተሸሽጋ አትቀርምና በሶስተኛው ቀን መቃብር ክፈቱልኝ፣ ድንጋዩን አንሱልኝ ሳይል ተነስቷል። እና እኔ በዚህ በጣም የምረዳው እንደ እውነት ተደብቃ የማትቀር መሆኗል። የትንም ያህል አረም ብንጥልባትን፣ ቆሻሻ ብንጥልባትን እውነት እውነት ናት፣ አጠፋል። ይህን በክርስቶስ ሕይወት አይተናል። ሊቁ ቅዱስ ያሬድ ተንሥአ ወአንሥአ ኩሎ ሙታን፣ ክርስቶስ ተነሳ ሙታንንም አስነሳ ይላል። መነሳቱ ደግሞ የብቻው አይደለም። ብቻውን ከሰው ተለይቶ ሞተ፣ ሲነሳ ደግሞ ሁሉን አስነሳ ነው ይላል።
አባታችን ዛሬ ላይ ሆኖ ከዚህ ቀደም ሲል ተዘረዘሩልን ምን ትምህርት መቅሰም ይቻላል?
በዚህ ቀን በዚህ በዓል በጣም ልንገነዘበው የሚገባው እውነት ማደግ ብቻን አይደለም፣ መነሳት ብቻን አይደለም፣ መለወጥ ብቻን አይደለም፣ እንደ ክርስቶስ ነው። ክርስቶስ ተነሳ፣ ሙታንን ጨምሮ አስነሳ። ክርስቶስ አረገ፣ ማረግ የሁላችንንም መውጣት አመለከተ፣ አረጋገጠ። ስለዚህ በእውነት ይህን በዓል የምናከብር ሰዎች ከጎናችን ብናግዛቸው፣ ከድህነት መቃብር ከድንቁርና መቃብር መነሳት የሚሹ በጣም ብዙ ሰዎች አሉ። እኛ ስናውቅ እነሱም እንዲያውቁ መንገድ መክፈት፣ እኛ በኑሮ እኛ በሀብት ስንደጎጥ ስንነሳ በድህነት መቃብር ላይ ያሉ ሰዎች እንዲነሱ ማድረግ እንደሚገባንም ማሳያ ነው። በዚህ ሁኔታ ተነሳ እንዳለን ቅዱስ ያሬድ፣ በተለይ ደግሞ ወንጌላውያኑ እንደጻፉልን ከተነሳ በኋላ መጀመሪያ ለማርያም መግደላዊት ቀጥሎም ደግሞ እናቶች ነው የተገለጸው። እና ሴቶቹን ሲላቸው ሂዱ ለጴጥሮስ እንደተነሳው ንገሩት፣ ለተማሪዎች እንደተነሳው ንገሯቸው አለ። በተለይ በተለይ ጴጥሮስ ለይቶ ስሙን የጠራው ለምንድን ነው ስንል ጴጥሮስ አላውቀውም 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 እያለ ሶስት ጊዜ ከማለ ከተገዘተ በኋላ ጆሮ ጮኋል። ጴጥሮስ ጆሮ ሳይጮህ ሶስት ጊዜ ትክደኛለህ ያለውን አሰበና ጴጥሮስ ምርር ያለ ልቅሶ አልቅሷል። በዚህ ጊዜ ክርስቶስ ተቀብሎት ነበርና በተለየ መልኩ ከሌሎቹ ደቀ መዛሙርት የአንድን ደቀ መዝሙር ስም እንኳን ሳይጠራ የእሱን ስም ጠርቶ መነሳቴን ንገሩት አለ። ምን ያህል በንስሐ ይቅር እንዳለው ጴጥሮስ እንዲጽናና ከፍቅር ልቡ እንዳላወጣው ለማሳየት ይሄን አለ። ሁሉንም ደቀ መዛሙርት ከሙታን ተነስቶ ሰላምን ሰጣቸው። እንግዲህ በዚህ መካከል በተለይ በተለይ ደግሞ ውለታውን ያልዘነጉ ሴቶችንም አንረሳቸው። እነ ማርያም መግደላዊት፣ የቀለዮጳ ሚስት ማርያም፣ እነ ሰሎሜ፣ እኒህን የመሳሰሉት እናቶች የተደረገላቸው እያንዳንዳቸው በሕይወታቸው ክርስቶስ ያደረገላቸው ብዙ በጎ ነገር አለ። በተለይም ማርያም መግደላዊትን ወንጌላውያኑ እንደነገሩን እና ከዚያ ሰባት አጋንንት በተለያየ መንገድ ከሚያሰቃዩት ስቃይ አርፋ በሽታ ድና እንድትቆም ከሰው ጋር ተቀላቅላ እንድትኖር ያደረጋት ክርስቶስ በሞተ ጊዜ በተቀበረ ጊዜ ከፍቅሯ የተነሳ ጓደኞቿን ከፍቅራቸው የተነሳ በመቃብሩ ቦታ ተገኝተው ሰውነቱ ሽቶ ለመቀባት ይሯሯጡ እንደነበረ ገና በጨለማው ተመልከተናል። እንዲህ ለሚፈልጉት ነው ክርስቶስ የተገኘው። መቼም ክርስቶስ በጾታ አይደለም፣ ክርስቶስ በእድሜ አይደለም የሚቀርበን፣ እኛ ቀርበን በፈለግነው ልክ ነው። ሴቶችም ወንዶችም ህፃናትም አዋቂዎችም በፈለግነው ልክ ይገኛል። ሁላችንም እናገኘዋለን። የበእውነት ይህን በዓል በምናከብር ጊዜ መታወስም ያለበት ይሄ የስራው ነው። ክርስቶስ ሰላም ለራቃቸው ሰላምን ሰጠ፣ ደስታ ለራቃቸው ደስታን ሰጠ።
አባታችን ከስቅለቱ ጀምረው የትንሣኤውን በዓለሙም የምንወስደውን ትምህርት ጨምረው አስረድተውናል። የመሻታችንን ያህልም እናገኘዋለን ያሉት ዛሬ ባለችው በዛሬዋ ኢትዮጵያ ሁን ተፈናቅለው በየቦታው ተጠልለው የሚገኙ ማደሪያ መኖሪያ የሚላስ የሚቀመስ የሌላቸው የበረከቱበት በቀያቸው በቤታቸው ያሉትም በኑሮ ውድነት በብዙ ምስቅልቅል ውስጥ ነው ያሉት። በዛ ላይ ውጥረት የነገሰበት ጊዜ ነውና እርሶ በጦርነት በግጭቱ ጊዜም ምእመናኑን ብቻ ሳይሆን ነዋሪውን በሙሉ የትኛውንም እምነት ተባስበው የሚረዱበት መንገድ ሲፈልጉ በዛ ስራው የሚታወቁ ነውትና እንዴት ትንሣኤ ላይ ሰዎች እንዴት ማሰብ አለባቸው? ምን መደረግ አለበት ይላሉ? አንድ ሁለት ነገር የሚሉት ካለ የውይይታችን መቋጫ እናርጋው።
እንግዲህ ክርስቶስ እኔ ልሞት እናንተ ኑሩ እያለ ነው የተሰቀለው። መስቀል የተሸከመው በደል ኑሮበት ሳይሆን እኛን ወክሎ ስለኛ ነው የተሰቀለው፣ የተሸነከረው፣ የተማው፣ የሞተው፣ የተቀበረው። አሁን እኛ ደግሞ እኔ ለኖር አንተ ሙት እናንተ ሙቱ እያልን ነው በተቃራኒ ሰዎችን የምናሳድደው። እና በጣም ይገርማል። ቢሆን እንደ መምህራችን እንደ መሪያችን እንደ ክርስቶስ እኔ ልጎዳ አንተ ተጠቀም፣ አንተ ዳን፣ አንተ ኑር በተባባል መልካም ነበር። ያም ባይሆን ደግሞ አብረን እንኑር እንኳን በተባባል አብረን እንጠቀም እንኳን ብንባባል። አሁን ኢትዮጵያ ውስጥ ያለው መተላለቅ መፈናቀል አንተ አትኑር እኔ ልኑር ማለት ነው። እግዚአብሔር የሰጠንን ዓለም አንድ ላይ ብንኖርባት ትበቃን ነበረ። እንድትበቃን አድርጎም ነው የሰጠን። ግን እንዲህ አይነት የአብሮነት መንፈስ በመጥፋቱ ብዙ ወገኖቻችን ተፈናቅለዋል። አሁን በዚህ ወቅት ሰሜን ወሎ ብቻ 47,000 ተፈናቃዮች አሉ። በተለይ ጃራ የሚባል ወደ ልክሌር ወቃ ይባላል ከሰሜን ወሎ ዞን ወደ አፋር ክልል አዋሳኝ አካባቢ በቃ ውሃ የሌለው ዛፍ የሌለበት ምግብ የለ እንደ ቆሻሻ ማለት ይችላል ተጥለዋል። ወገኖቻችን ከ10,000 ያላነሱ ሶስት ቀን በፊት ራቡለት ይጀ ነበርና እኔ ይያት የሄድኳት ብቻ ናት መጋዘናቸው ላይ የገባችው በጣም በሚገርም ሁኔታ። እና በእውነት እንዲያው በዓላችን እኔ እንደ ምሳሌ እኔን አነሳው እንጂ በሁሉም ክልል በሁሉም አካባቢ እንዲህ አይነት ሰላም የራቃቸው ደስታ የራቃቸው የከፋቸው የቆዘሙ ብዙ አሉና እንደ ክርስቶስ ለነሱ ሰላምን በመስጠት ማለት አይዟችሁ በማለት በማጽናናት ያለንን በማካፈል ደስታ እየሰጠን ሰላምን እንዲያገኙ እያደረግን ይሄን የትንሣኤን በዓል በዚህ መልኩ ልናከብረው ይገባል ብዬ እንደው በድጋሚ አሳስባለሁ።
እግዚአብሔር ይስጥልን። በጣም እናመሰግናለን አባታችን። በዚህ ሰዓት የሚከታተሉ በእያሉበት ያቅማቸውን ለማድረግ የሚፈልጉትን ጭምር ትምህርቱን ይወሰዱ ይመስለኛል። ቆንጂት አባታችንን አመስግነን እንሰናበት።
እሺ አባታችን ብፁዕ አቡነ ኤርሚያስ ትጉን አድርገን በአድማጮቻችን ስም እናመሰግናለን። መልካም በዓል ይሁንልዎ። በደህና ይደሩ።
እግዚአብሔር ይስጥልን አባታችን።
አሜን አሜን። እናንተም ደህና ሆኑልኝ። መልካም በዓል ይሁንላችሁ።
በሰማያት ያለህ ተለይቶ ይሞገስ ክብር ስምህ ከሰማያት ከላይ ተሰባውት ወርዶ ከመሬቴ ከድንግል ማርያም ተወልዶ በመስቀል ላይ ስለ ኃጢአቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ።
የራዲዮ መጽሔት ዝግጅታችን ይቀጥላል። ተከታዩ ለሁላችንም የሚሆን ነው።
ስለ ህይወት የምናደራው ጨዋታ
በየትኛውም የእድሜ እርከንና የኑሮ ሁኔታ ውስጥ ሊሆኑ ይችላሉ።
እስኪ አንድ በርቀት ካሉበት ሆነው በሐሳብ እናም ደግሞ በተጨባጭ ከዛሬ ከኑሮ ከህይወት ጋር ሊያዛምዱ የሚችሉት አንድ ጥያቄ እንወርውርሎ።
ለኔው የወረወርክልኝ ነው አሉላ?
አሁን እርግጥ
መልሱ ታዲያ በፋንታው ራስዎን ጠይቀው ለራስዎ የሚመልሱት ነው። አብሮት ካለው ሰው ጋርም መነጋገር ይችላሉ።
አሁን ከህይወት ምን ይፈልጋሉ?
ይሄ ምናልባትም ዛሬ በብዙ መንገድ ይበልጥ የተወሳሰበ ከሚመስለው የኑሮ ፈተናና ከህልውና ጥያቄ አንጻር መጠየቅ የማይቻል ጥያቄ ሊመስል ይችላል።
ባንጻሩ ግን እንዲያውም ጥያቄው እንዲጠየቅ የሚያደርገውም ይኸው መመሳቀል ራሱ ሳይሆን አይቀርም።
እርግጥ ነው ጥልቅና አዳጋች ጥያቄም ሊመስል ይችላል። እናም በመጠኑም ቢሆን ፈታፈታ ማድረግ የሚጋብዝ።
ለመሆኑ በህይወቶ ማድረግ የሚፈልጉት ከሁሉ የላቀውን ስፍራ የሚሰጡት ጉዳይ ምንድነው?
በጥሩም ወድቆ ከመነሳት ማለቂያ ያለው ከማይመስለውና ከማይሞላው የዕለት ኑሮ ደፋ ቀና
ትላንት ገና ከማለዳ እድሜ ከጀመረው የኑሮ ውጣ ውረድ ባሻገር በህይወቶ አጥብቀው የሚፈልጉትን ነገር ለይተው ይሆን?
ግድ የለም። ካሁን ቀደም ይህንን ጥያቄ ሆን ብለው ራስዎን ጠይቀው ባያውቁ እንኳ ዛሬም ከጠየቁ አይረፍድምና
የበኩሎን እያሰላሰሉ ወደሚያደምጡት ከዚህና ከሌሎች ተዛማች ርዕሰ ጉዳዮች ጋር ወደሚያያዘው ቅንብር እንውሰደው።
ዶክተር ዳዊት ወንድማገኝ ከፍተኛ ተነባቢነት ያተረፉ ሁለት መጽሐፍት ደራሲና የአንጎል ሕክምና ባለሙያ ናቸው።
ዶክተር ዳዊት ወንድማገኝ በቅድሚያ እንኳን ለብርሃነ ትንሳኤው በሰላም አደረሰው።
እንኳን አደረሰን ለብርሃነ ትንሳኤው፣ ለአንተም ለቤተሰቦችም ለሚሰሙንም ሰዎች
አመሰግናለሁ። የአእምሮ ሐኪም ነዎት። ከዚህ ቀደም አለማወቅና አለመኖር የተሰኙ ከፍተኛ ተነባቢነት ያገኙ መጽሐፍት ደርሰዋል። አሁን ያገኘሁት ካናዳ በቶሮንቶ ከተማ ባሉበት ነው በስልክ የምንነጋገረው። ወደ ዋናው ጉዳያችን ከመዝለቃችን በፊት ምን ይገር ጣለውት?
ዘመዶቼ ኢትዮጵያ ነው ያሉት እና ዘመድ ጥያቄ አይደለም። ሳባቲካል ሚሏል ዩኒቨርሲቲ ተወሰነ አመት መደዳውን ስታስተምር ስድስት አመት ወይ ከዛ በላይ በመሃል ጥናት ለማጥናትም ጽሑፍ ለመጻፍም ለመሳሰለው አንድ አመት የሳባቲካል ረፍት ሰባተኛው ቀን አረፈ ከሚለው የመጣ ነው። በሱ እዚያ ካናዳ ዩኒቨርሲቲ ኦፍ ቶሮንቶ ውስጥ በቪዚቲንግ ስኮላርነት እና ክሊኒካል ፌሎነት ያገለገልኩኝ ያለው በዛ ምክንያት ነው እዚያ ያለሁት።
እንግዲህ ጥናቶ የሙያ ነክ ብቻ አይሆንም ብዬ ገምታለሁ። ሌላ መጽሐፍ ምን ጠብቅ?
አዎ መጽሐፍ እንኳን በረፍት ሆነን ያለ ረፍትም ጽፈናልና አሁን ግዴታ ነው መጽሐፍ
አለብኝ። የጻፍኩት የሚያወያዩ ብዙ ጥያቄዎችንም እንዲጠይቁ የሚጋብዙ መጽሐፎች መጽሐፎን ተረድቻለሁ። ለአድማጮች እንደው ግልጽ ለማድረግ የማንበብ ድል አልገጠመኝም። ንባቡ ድል እንደተገኘ በዛ ጠለቅ ያለ የህይወት ጥያቄዎች በሚነሳበት መጽሐፎ ነው በስፋት የምንወያየው።
አመሰግናለሁ።
ዛሬ ግን በዚህ ሰዓት ለሚከታተሉ አድማጮቻችን ጭምር ነው የትንሳኤ ወግ ያዝነው። ከገራገር ሐሳብ ብንነሳ በለት ተለት ጊዜያዊ ነገሮች ወይም ጉዳዮች ውስጥ እንደምናደርገው በትልቁ በህይወት ውስጥ ምን እንደምንፈልግ መጠየቅ ያስፈልጋል ወይ? ካልጠየቅን ማለት ነው የጠየቁ ሰዎች ሊኖሩ ስለሚችሉ ከሆነስ ምን ፋይዳ አለው የሚለውን ይልቁንም ደግሞ እንደ ማህበረሰብ በአሁኑ ጊዜ ላሉብን አንዳንድ ተጨባጭ ችግሮቻችን ያን ጥያቄ መመለስ መቻል አይደለም መጠየቁ በራሱ ተጨባጭ ጠቀሜታ ይኖረዋል ከሚል ሐሳቤ ነው ይሄንን የውይይታችን ትኩረት ለማድረግ የመረጥ ነው። ይቻላል ይላሉ ያስፈልጋልስ እንዲህ ያለ ጥያቄ ማንሳት?
ጥሩ ጥያቄ ነው። ያው እንደምታውቀው መሰረታዊ የሆነ የህይወት ጥያቄ ነው አይደል? እንጠይቀዋለን አንጠይቀውም የሚለው ነው እንጂ የሚያከራክረን። መጠየቅ ያለበት ጥያቄ ለእኔ እንደኔ አስፈላጊ ነው ብዬ አስባለሁ። ምንድን ነው ይሄ የምፈልገው ከህይወት ብሎ አንድ ሰው ራሱ የማንጠይቅበት ምክንያት በብዛት መንግስት እውነታው ማለት ነው ወደ ህይወት ስንመጣ መሀል ላይ ነው የምንገባው። የተጀመረ ህይወት ውስጥ ነው የምንገባው አይደል? የተጀመረ ህይወት ማለት ግናችን ብንወስዶ ቤተሰቦቻችን፣ ወላጆቻችን የጀመሩት ህይወት ውስጥ ነው የምንገባው እና ወንደምንጠናንም ተሳታፊነታችን ቀጣይ ነው። እኔ ለምን የጀመረው ነው መንገድ የለም ሁላችንም። ይሄ እንትን የሚሆነው አሁን ሩጫ እንደዚህ 10 ሺህ ሜትር ምናምን ሲሮጡ ዙሪያ ይዞራል አይደለ? መሀል ላይ ገብቶ እንደመቀላቀልና እንደመሮጥ ነው። ስለዚህ ይሰማል
በደንብ ይሰማል። የተጀመረ ህይወት ያሉት እየኮረኮረኝ በደንብ እየተከታተልኩ ነው።
አዎ እና እዛ ዊዞራ ውስጥ ነው የምንገባው። አንዳንድ ጊዜ በጣም የፈጠነው ማለት ትገባለህ፣ አንዳንድ ጊዜ ባነሰ ፍጥነት ትገባለህ። ግን ዞሮ ዞሮ አንተ የጀመርከው ነገር አይደለም እና ከኛ ቀድሞ በተፈጠረ ዓለም ውስጥ ነው የምንመጣው። ያ ከኛ ቀድሞ የተፈጠረ ዓለም ደግሞ ከኛ በፊት የነበሩ ሰዎች ለራሳቸው እንዲመች አድርገው ያዋቀሩት ዓለም ነው። እዛ ውስጥ ስንገባ ከጅምሩ ፋታ እናገኛለን። እንወለዳለን፣ ትንሽ ቆይቶ ትምህርት ቤት እንገባለን፣ የተባስ እንባላለን፣ እንደዚህ እንባላለን እያለ መሽከርከር ውስጥ በጣም እንቆያለን። እና በዛ ምክንያት ጊዜ ሰጥተን ምንድን ነው የምፈልገው ነገር ለምንድን ነው መሽከረከረው ብለን አንጠይቅም። ስለማንጠይቅ አንዳንዴ ከህይወት የምንመኘውን እርካታና ደስታ ላናገኘው እንችላለን፣ ወይ ያገኘው ሲመስለን ትክክለኛው ቦታ ላይ ላናገኘው እንችላለን። በዛ ምክንያት የአንዳንድ ጊዜ እንደያው እንደኛ ሀገር ደግሞ ሲሆን ችግሩ ምናምኑ ሲበዛ ጨለምተኝነትን ይሰማንና ከልባችን ከራተኝ ግላችን ህይወት ትርጉም ለማግኘት እንቸገራለን። ባቸው በጥቅም በረጅሙ የወለስኩል
ጥሩ አድርገው መልሰዋል የጉዳዩን።
አንተም ትችላለህ አሉላ።
እሺ አመሰግናለሁ ዶክተር ዳዊት። በወጣትነት እድሜ ያለውንም ሰው አንቱ ማለቱን እንመጣለን እርስዎ ከፈቀዱና ይልቁንም ደግሞ ሰበብ መግቢያችን ደራሲ፣ የስነ ጽሁፍ ሰው፣ የኪነ ጥበብ ሰው ሲሆን እንደ ተፈቀዳለን የምናቀርበው ነገር አለ፣ እሱን መንገድ እከተላለሁ። አመሰግናለሁ። በቀደመ ሐሳብህ የተጀመረ ህይወት ነው ብለዋል። በህይወቱ ጣውረድ ውስጥ የመጠመዱም ነገር አንዳንዴ ቀደም ብለህ እንዳልከው እንደኛ አገር ብዙም ችግር የሚበዛበት ውስጥ ሲኮን ይሄ ጥያቄ እንደው ቦታም ሰዓትም የሌለው የሚመስልበት አለ። በአንጻሩ ግን እንደው ገፍተን ካየን እንደውም በዚህ ሁኔታ ውስጥ መሆናችን ዛሬ ያለውን ምስቅልቅል የምናደርግ የማናደርጋቸውን ነገሮች በስስትም የሚደረጉ በትክክል ታስቦባቸው የማይመስሉ ወይም ከአንዳንድ መነሻዎች ሌላ ሰውን ህይወት ሊጎዳ የሚችል ነገር ወይም ህይወትን መንጠቅ ድረስ የሚደርስ ነገር ያስተዋልን ነውና በስፋት ከእንደዛ አይነቱ አንጻር የግድ መንፈሳዊ ሰው ሳይኮን ማንም ተራ ሰው ለራሱ በሚጠይቃቸውና በሚመልሳቸው ውስጥ እውነት እንዲህ ነው ወይ ኖሬ ማለፍ ያለብኝ የሚለውን ነገር መጠየቅ ግድ አይደለም ወይ? ሰዎች ምን ቢጠይቁ ያስባሉ? እዚህ ጋር ሰዎች መታወስስ ህይወታቸው መለስ ብለው ሳይውት ኖር ያለው ማለት የሚችሉት የህይወትን እርካታ አለማግኘታቸው ብቻ ሳይሆን ዶክተር ዳዊት አጽንኦት እየሰጠው ያለውት የሌላ ሰውን ህይወት ሁሉ ማበላሸት ድረስ እየፈቀደም ይመስላል።
በጣም ጥሩ ነው አድጋ። ከመጀመሪያ ታነሳ አንዳንድ ነገር ለዚህ ተመሳሳይ ያቆይ ሲነሱ ይሄን ትንሽ እንዳና ምን ይባል ይችላል ተቀምጦ ነው ስለ ሰው ደግሞ እንዴት ነው 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 ጠይቃል አለመረዳት ችግር አለና እንደውም እኛ ነን ለምሽ ድምጽ ምናን ሰዎች ነን ይሄን መጠየቅ አለብን። እዚህ ደግሞ ምክንያቱ ምንድን ነው? እኛ አንድ ፈጠኛ ብሎ ስል እኔ የሚለኝ ነገር መረዳትና ማወቅ ያስፈልገናል። ምክንያቱም በግለሰብ እምነት ማን ነው ብለን ስንጠይቅ የሚያገር ግለሰብነት ለምሳሌ በዚህ አሜሪካ ምናምን አይነት ግለሰብነት አይደለም። ብቻ ላይ ያተኮረ አይደለም። ወርቅ ራሱን ቻለ የሚለው ላይ ያተኮረ አይደለም። የኛ እምነት ከኖራዊ ሰው ጋር ባለን ግንኙነት ላይ የቆመ ነው። ከአብሮነት ውጭ ያለ እምነት ስነልቦናን በለማጣ በሚያገር ሰው ላይ አይታይም። ግንኙነታችን ማንነታችንን ይወስናል። በዚህ ምክንያት በየትኛውም ሁኔታ ውስጥ ስንሆን እኔ ምንድን ነው የሚፈልገው ምንድን ነው እያረክ ያለት ነገር ብሎ መጠየቅ የሚያስፈልገው ነገር ዜጋ የሚወስደው ነገር ከሌሎች ጋር ስላለን ግንኙነት እንድናስብና እንድናስተውል ስለሚያደርገን አሁን ያነሳው ከራሱም አልፎ እንደ ሌላውን እንኳን እስከ ማጥፋት ስንደርስ ሌላውን ማጥፋት ራሱን ማጥፋት እንደሆነ ከሚደረገው ስለሚቀር ነው። ምክንያቱም እኔ ነኝ የሚባል ነገር በማህበራዊ አጠራረጣችን በሰውነታችን ነው። ሰው ነው የኛ ደሰው የምትለን ወይም በሙዚቃ ብቸኛ ሰው አለ። አንድ ሰው ብዙ ከሌላው ጋር ሆነ አንድ ምን ሆነ እና ሌላውን ስታጠቃ ስታጠፋ እንደው ስታረቅ ራስን ከራስ እያገደልክ እንደሆነ መገንዘብ ትጀምራለህ። ካልጠየቅ ግን አታውቀውም። ይህን የሚሉ በምንድነው ብቸኛ ላይ ብዙ ሰዎች እንደሚያውቁት አንተ እንደምትረዳ የሰው ልጅ መሰረታዊ ፍላጎቶች ተብሎ ተማርናቸዋል። አንድ ልጅነታችን ምግብ፣ መጠለያና ልብስ ነው። እንደዛ ደግሞ ለሰው ልጅ ምግብ የሚያስፈልግ ተብሎ ግን ይህ በጣም በኋላ በጣም ቅድም ያልኩ አይነት መኖርን ያዘጋጀጠ ማንነት ሲኖር ነው። እኛ ግን በጣም ብዙ ችግር ስላለ ስንገንበል መኖራችን የተረጋገጠ ስላልሆነ የመጀመሪያው ለመኖራችን መሰረታዊ ነገር የሌላ ሰው ነው አስፈላጊነት ወይም በመሰረታዊ ደረጃ ይህ ምግብ ጥላ ምግብ ምናምን ከሌለ በፊት የሚመጣ ሌላ ሰው ከሌለ ሊኖር አንችልም። ሌላ ሰው ከሌለ ሊኖር ባለመቻላችን ምክንያት እኔ በምለው ነገር ውስጥ ሌሎች አሉበት። እሱን ደግሞ መረዳት የምችለው ጊዜ ስጭ ለማሰብና ለመጠየቅ ስደፍርና አሀ ስለዚህ ይህንን ብጠይቅ የኔን ወክልኝ ምንድን ነው ግን ከራሴ ማጣው ለምንድን ነው ግን የምፈልገው ነገር የምንፈልገው ነገር ነው የሚያስፈልገው ነገር ተለያይተው ላገኘው ይችላለሁ። የምንፈልገው ነገር መማር፣ የምንበላው ሀብት፣ የምንበላው እንደዚህ መጤ ናቸው እያልኩ አለ። እሱን ተከትለን በአዙሪቱ ስንፈልገው ነገር ነው ሰዎች ናቸው የግድ። ለምሳሌ አሁን አሉላ ብዙ እዚህ ሀገር እንደምታስተውለ ይልሳ ምን ይችላለ ይሆነ መምጣ ህጋለ ስርአት አለ ለንገባለ የምታረገው ነገር ያደግ ሰው ከተከሰትክሳት ለመሆን ትችላለ። ይህ ሀገር እንደዛ መሆን አይችልም እና የሚያስፈልገን ነገር ሰው ነው። የእርጫችን የመኖራችን ያስፈልገን ምንሳምን መሰረታዊ ያለሆኑ ነገር ላይ ስለምናተኩር ነው እና ለቀዩት አካሄዳችንን እንድናስብ እና እንድናስታውስ ያደርገናል። ሁለተኛ የሚታዩ እንግዲህ ያው ስጠይቅም እያሰብኩ ያለሁት እና ስንተኛ ላይ እንደምቆም አላውቅም። ሁለተኛ ላይ የሚታዩ ነገር ደግሞ በራሳችን መጠየቅ ሲጀምር ሌላው የምናስተውለው ነገር አንድ ጊዜ ብቻ እንደምንኖር ነው። ማለት አንድ ጊዜ ህይወት አይደገምም። ከእኛም በፊት ከእኛም በኋላ እንደኔ አይነት ሰው እንዳንተ አይነት ሰው እንደየ ግን ሌላሱ አይነት በቃ አንዴ በጣም መተን ባቸው ጊዜ ቆይተን የምንሄድ ነው እና የሚያልቅ የማይደገም ህይወት ነው ያለ
የሚያልቅ የማይደገም ሕይወት እንዳለኝ ራሴን ማስታወስ ተቻለ። ይህም የሚያልቅ የማይደገም ሕይወት እንዴት ባረገው እንዴት ብኖረ የተሻለ ሊሆን ይችላለሁ ብለን እናስባለን። በሶስተኛ ደረጃ ከሰው ጋር ብቻ ሳይሆን እኔ በግሌ ከሰው ውጭ ከሆነ ጋር ያለኝንም ግንኙነት እንዳያረገኛል። ለምሳሌ ከመንፈሳዊነት ጋር ከፈጣሪ ያለኝ ግንኙነት እንዳስብ ያደርገኛል። ከተፈጥሮ ጋር ያለኝ ግንኙነት እንዳስብ ያደርገኛል። ከተለያየ ማህበረሰብ ጋር ያለኝ ግንኙነት እንዳስብ ያደርገኛል። ያ ሲሆን በእኔ በግንኙነት የሚሆነው ነገር ሁሉ የተያያዘና እኔ ወቼ ብቻ ሄጄ ውጭ የማልፈታው መሆኑ በሰሙ ትክታል እየተገለጸልኝ ይመጣል። ያ እርካታን ብቻ ሳይሆን ሰላምን ያመጣል፣ ጭቆናን ይቀንሳል፣ መቀበልን ይሰጣል። መቀበል ደግሞ ሊፈጥርልን ይችላል ብዬ የማስበው ነገር መሰረታዊ የሆነ እኔ በመጣሁበት ዘመን የመጣሁበት ቦታ ውድድር መሆኑን እንድረዳ ያደርገኛ ጊዜ ነው ማስበው። የውድድር መሆኑ ማለት ምን ማለት ነው? ማለት አባቶቻችን እናቶቻችን የቀደሙ ሰዎች ቀድመው አዋቅረው የሰሩት ዓለም ውስጥ የመጣ ነው ብያለሁ። እና ስለዚህ ግን እነሱ ሲኖሩበት ከኛ ተበድሮ ሚኖሩት እኛ ስኖሩበት ደግሞ ለእኛ እንዲመቸን አድርገን ብናዋቅረው ከሚመጡ ሰዎች እንደተበደረ ማወቅ አለብን። ከሚመጣው ተፈጥሮ የተበደረ ማወቅ አለብን። እና በኃላፊነት ብንኖር አስገድናል ብዬ አስባለሁ።
የጥያቄውን ግዝፈት መጠየቅ ያለብንን ጥልቀት ያህል ብዙ ነገሮችንም አንዱ በአንዱ ላይ እንድንጠይቅ የሚያደርግ ስለሆነ አድማጮቻችን የሚፈልጉትንም ነገር የሚያገኙበት ይመስለኛል። ዶክተር ዳዊት የሚያልቅ የማይደገም ሕይወት ብለሃል። በጣም ተደጋግሞ ጆሮ ውስጥ የሚያቃጭል ሌሎችንም እንደው የሚያነቃም ይመስለኝ አባባል ነው። ቀደም በጠቅላላው በደምሳስ ለሁሉ ሰው የሚሆነውን ካለብን ችግር አንጻር እንዳልከው እንደው የቅንጦት ይመስላል ብሎ ለሚነሳው በትኩረት መታየት የሚችሉ ነጥቦችን አንስተሃል። ለሞላለት በጥቅስ ውስጥ ነው የሞላለት ምለው ከኑሮ ጋር የተገናኘውን ነው። በጉልበት በኃይል ሊሆን ይችላል ለሞላለት በጊዜው ያለበት ህይወት ሁሉም ነገር በቂም ምናልባትም ደግሞ የሚቀጥለው ከዚያ የበለጠ ኃይል ከዚያ የበለጠ ተጽዕኖ የማድረግ አቅም ብቻ ሊመስል ይችላልና የሞላለትስ ሰው ምን ይጠይቅ? ያን ቀደም ያሉትን ኃላፊነት ኖር ያለው ማለትን እንዴት አርጎ ይጠይቅ? ዞሮ ዞሮ ግን እንዳሉት ብልጭ ብላ ለምታልፈው ህይወታችን 50ም ይሁን 100 ዓመት በተለይ ደግሞ ትርጉም ያለው ህይወት አንኖር ካለፍንና እሱን እስኪ ደግሞ የሚመለከቱ አንዳንድ ነጥቦችን ይፈንጥቁ። አንተና አንተን እየቀላቀለ ነው ይቅርታ ጠይቃ።
ፍሳይም ስለሆነ እንግዲህ አንድ ማለት ሰብከት ምናምን ውስጥ እንደዚህ ያለበትም ግን በክርስቲያን ከተማርነው ነገር መጽሐፍ ላይ ካነበብነው ሲጠንቀቅ የመጣልኝ እንትን የቆመ የመሰለው እንዳወድቅ ይጠንቀቅ የሚል ነገር አለ መጽሐፍ ላይ። መምሰልና መሆን ግን ይለያያል። ብዙ ጊዜ እኛ የምናምታታው የሞላልን ይመስለናል እንጂ አይሞላም። የምንፈልገው ነገር እስክናቅ ድረስ መሙላት የሚባል ነገር አይኖረውም። ገንዘብ ልናገኝ እንችላለን፣ በጣም ብዙ ገንዘብ ልናገኝ እንችላለን። ግን ብዙ ገንዘብ ያላቸውን ሰዎችን ስናይ እዚህ ጋር በቃኝ ሲሉ በብዛት እናስተውልም። በተለይ ሀገር እና ሁሉ ጊዜ ሲሞላልን እንኳን የጎደለብንን ማወቅ ያስፈልጋል። አንድ የጎደለብን እንግዲህ ሌላ ሰው ነው ቅድም ያነሳሁት አንዳለ እኔ ሞላልኝ በምለው ልክ ከሰዎች ጋር በግሌ ከማህበረሰብ ጋር ከመንፈሳዊነት ጋር ከተፈጥሮ ጋር ባለኝ ግንኙነት ምን ጎድሎብኛል ብለው ማሰብ ያለባቸው ይመስለኛል። አየህ እንግዲህ ምን ይመስለኛል አሉላ፣ ሰው ስትሆን ሞላ ሰውነትን ስትቀበል ሞላ ጎደለው ጥያቄ ውስጥ አይገባም። ምንም ነገር ያልሞላለት የጎደለበት የምትለው ሞላለት የምትለውም ሰው የሚያስፈልገው ነገር ብዙ የተራራቀ አይሆንም፣ በሰውነት ደረጃ ስታየው ማለት ነው። አንድ እሱ ነው። ሁለተኛ ደረጃ ግን በጣም እንግዲህ እኛ ሀገር በጣም በጣም አድርገን የሚወያይበትም ሰዎች የሚረዱት የሚያስፈልገው ነገር ሲሞላልን በትምህርት እንዳረቀው ሲሞላልን ለምን እንደሞላልን መጠየቅ ያስፈልጋል። ለምንድን ይሄን የምንለው? በዓለም ላይ ያለው በምድር ላይ ያለው እንግዲህ ኢኮኖሚስቶችም መጠበለት ያስረዳል። እኛ በጣም በቁንጽል በሚገባል እኔ በሚገባኝ በምድር ላይ ያለው ሀብት ውስን ነው፣ ውስን ነው ሁሉ ጊዜ እንዲሆን። ስለዚህ ሰዎች ሞላልን ብለው በየትኛው መንገድ ሲሞላላቸው ከዚህ ከውስኑ ላይ ወስደው እንደሆነ ማስተዋል አለባቸው። ሰርተው ሊሆን ይችላል፣ ነፍተው ሊሆን ይችላል። እሱ ምን ጥያቄ የለውም፣ ያስመሰግናል። ግን ከእሱም ላይ ወስደን ስለሆነ የሚሞላለን ዋናው በምድር ላይ የመኖር ኃላፊነት ማካፈል ነው። እኔ እንደዛ ብዬ ነው የማምነው። እና መጠየቅ ስትጀምር ወይቶ እንዲ መጠየቅ ስትጀምር አንደኛው የሚመለስልህ ጥያቄ ይሄ ነው ማለት ከዚህ በጣም ውስን ከሆነ ነገር ለምሳሌ አንድ ድፎ ዳቦ ከሆነ ያለ ያ ድፎ ዳቦ ለሌላው ሰው ግማሽ ነው የሚከፋፈል የቀረው ማለት ነው። አለ ከሌላው ያንስበታል፣ ይጎልበታል። ስለዚህ መጠየቅ ስትጀምር ያገኘኸው ነገር የሞላልህ እንኳን ከሌሎች ጋር የወሰድከው መሆኑን መርዳት እንድትረዳና ትርጉም የሚሰጠው ህይወት በዛ ልክም ባይሆን እንኳን በተወሰነ መልክ ማካፈል እንደሆነ አመላካች ይሆናል ብዬ አስባለሁ።
ዶክተር ዳዊት የሀሳቡን ቀደም ብዬ ደጋግሜ እንዳልኩት ጥልቀት ያህል ለቅምሻ ያህል ባነሳነ ውስጥ ጥያቄ ማጫር የቻለ ይመስለኛል። በዚህ ሰዓት የሚከታተል አድማጮቻችን እርስ በርሳቸው እንዲነጋገሩ ከራሳቸውም ጋር ይህን ጥያቄ አንስተው መላልሰው ጥያቄ አድርገው እንዲያቆሙት ድል የሰጠ ይመስለኛል። የበዓል ወግ ሆነና በምጥን ሀሳብ ነው የተነሳ ነው የተነጋገር ነውም ያንን ያህል ለዚህ ግዙፍ ሀሳቤ መግቢያ ላይ ቀደም ብዬ እንደጠቀስኩት አለመኖርና አለማወቅን የመሰሉ መጽሐፍት ጽፈዋልና የኔና የርሶም ውይይት የተጀመረ ነው የሚመስለኝ። የሚቀጥለው ጥሩ ድል እንዳገኘው መጽሐፎን በአግባቡ አንብቤ ተረድቼ ሰፋ ላለ ምናልባትም የቴሌቪዥን መስኮት ላይ የሚመጣ ውይይት እንደምናደርግ ተስፋ አድርጋለሁ። ለአሁኑ ግን ልገው አመሰግናለሁ። እግዚአብሔር ይስጥልኝ።
መልካም ባህል።
አሁን ደግሞ የአዲስ አበባውን መስኮት እንክፈት።
ንጉሴ አክሊሉ የመስኮቱን መከፈት በመጠባበቅ ላይ ይገኛል።
የዛሬውን ዕለት የትንሣኤውን እስኪናስታውሰው ውለታውን ክብሩን ለመቀደስ ሲል የፈጸመውን አምስት ሺህ ዓመታት ደግሞም ከአምስት መቶ ወድቆ የኖረውን ከሲኦል ጎትቶ አድኖና ሁልሞቶ ክርስቶስ ከሙታን ተለይቶ ተነሳ በታላቅ ኃይልና ስልጣን አዳምን ነጻ ወጣው ሰይጣንን ማሰረው ዛሬ ተርላ ደስታ ደስታ ሰላም ሰላም ደስታ ሆነ እንኳን እንኳን ለብርሃን ትንሳኤው አደረሳችሁ አደረሳችሁ መልካም በዓል ይሁንላችሁ ትናንት ቅዳሜ ከምሽቱ 1 ሰዓት በ10 ሺዎች በሚቆጠሩ በመላው ዓለም ባሉ አብያተ ክርስቲያናት በአንድ አይነት የማህሌት ቃል በአንድ አይነት የሰዓታት ቃል በአንድ አይነት የቅዳሴ ቃል በአንድ አይነት የወንጌል የጳውሎስ መልእክት በአንድ አይነት ስብከት ሁሉም ምሽቱን ለሊቱን እግዚአብሔርን ሲያመሰግኑ ትንሳኤውን ሲያበስሩ የተቀበለውን ጸዋትወ መከራ ያሳወሱ ዛሬው ትልቁ ኃይለ ቃል የበዓሉ ትንሳኤ ከለእናመን ብርሃነ ከፈኑ ዲቤነ ትንሳኤን ላመን ለኛ ብርሃንን ስደድልን የሚል ነው። ትንሳኤከ ለእናመን ትንሳኤከ ለእናመን እንዲህ እያሉ ሲያሸበሽቡ ነው ያደሩት። እንኳን እሱ የፈጠረው የሰው ልጅ ቀርቶ ዛሬ ምድር ራሷ ተርላ ደስታ አድርጋ ነው ትናንት ምሽቱን ዛሬም ቀኑንና አሁን ምሽቱን እያሳለፈች ያለችው በክርስቶስ ደም ታጥባለችና ነው። ምድርም ዛሬ ሐሴት ታደርጋለች ምድርም ዛሬ ሐሴት ታደርጋለች በክርስቶስ በደሙ ታጥባለች በክርስቶስ በደሙ ታጥባለች እያሉ ወደ ሥርዓተ ቅዳሴው ነበር ያመሩት። እኩለ ሌሊት መንፈቀ ሌሊት ሲሆን ሥርዓተ ቅዳሴው አይሁድ ኢየሱስ ክርስቶስን ይዘውት የተቀበለውን ጸዋትወ መከራ እያስታወሱ ዲዮስቆሮስን ቅዳሴ የሱን ጸዋትወ መከራውን የሚያስታውሰውን ከምንባቡ መካከል የማይሞት እሱ ሞተ ሞትን ይሽረው ዘንድ ሞተ ሙታንን ያድናቸው ዘንድ ሞተ ይያሉ እንዲህ ያረጉ በግዕዝ በአማርኛ በግዕዝ ምስጢሩን ለምእመናን እየገለጡ የቅዳሴ ስነ ስርዓቱን ሞቅ ደመቅ ባለ ሁኔታ አከናውነውታል። ዛሬ ደስታ ሆነ ዛሬ ደስታ ሆነ በትንሳኤው የሰው ልዳነ በትንሳኤው የሰው ልዳነ አማን ዋማኑ አማን ዋማኑ አማን ዋማኑ እያሉ እንግዲህ ወደ የቤታቸው ሲሄዱ ጧፋቸውን አብርተው በግራ በቀኝ ነገ ማዕዶት ነው መሸጋገሪያ 50 ፋሲካ በአጠቃላይ ሙታንን ያድን ዘንድ የሞት ሞትን ሽሮ ወንድ አምላክ ሄደ ወደ ኋላ ታስሮ እኔ ልሙትልህ እኔ ልንገላታ በተንከራተትከው በተቀስከው ፈንታ የብርሃን አክሊልን ለሰማይት ያደለ ከለሜዳ ለብሶ ቀራኒዮ አለ። ምድርም ዛሬ ልጄን ሳሮን ንጉሥ አክሊሉ ገብረ ኪሮስን አመስግኜ በዚሁ የዛሬ ዝግጅቴን ላብቃ። በሚቀጥለው 15 ቀን እንገናኝ። እንደገና በድጋሚ መልካም በዓል እመኛለሁ።
ንጉሴ አክሊሉ ለዝግጅትህ እናመሰግናለን። መልካም የትንሳኤ በዓል ይሁንልህ። የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች
እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን። በዚሁ ተሰናበትን።
ሰላም
በደህና ደሩ።
ብረሽ ቆይን ገብሮ ሰላሳ ጠንቶ 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 የጌታ የተቀላ ተሸልሟል ባለላ የመሬት አዳራሽ ተሸልሟል በሻሽ የጌታ የተቀላ ተሸልሟል ባለላ።